ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆንጆቻችን። ዛሬ ሰኞ ሚያዝያ 8 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናስተማለን። ጮሌነት ሲበዛ ለውድቀት ይዳርጋል በሚል ርዕስ የቀረበ ነው። በማከታተልም ከዝግጅት ክፍላችን የቀረቡ ሐተታዎችን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
እውቁ መምህርና ጦማሪ ስዩም ተሾመና የኦሮሚያ የፍርድ ተቋም ቃል አቀባይ ታዬ ደንዳ ከታሰሩበት ሶስተኛ ፖሊስ ጣቢያ መለቀቃቸው ታውቋል። ቀድሞውንም ቢሆን መታሰር ያልነበረባቸው ሁለት ሰዎች በወያኔው ኮማንድ ፖስት ታስረው ላለፉት ሳምንታት በእስር ቤት ሲሰቃዩ እንደነበር ይታወቃል። በሌላ በኩል ሰሞኑን በጉጂ ዞን በቡሊ ሃሪ ከተማ በጋዚ ኃይሎች የተገደሉ ዜጎች ቁጥር እየጨመረ መምጣቱ ተነግሯል። እስካለፈው ሳምንት ቅዳሜ ምሽት ድረስ አራት ያላነሱ ሰዎች የተገደሉ መሆናቸውና ሌሎች በርከት ያሉት የቆሰሉ መሆናቸውን በማህበረሰባዊ ሚዲያ እየተላለፈ ያለው ዜና ይገልጻል። የወያኔው አዲሱ ጠቅላይ ሚኒስትር በሳምንቱ መጨረሻ ላይ ወደ መቀሌ ተጉዞ ከነዋሪው ጋር ባደረገው ውይይት የወልቃይት ጥያቄ የዲያስፖራ ጥያቄ ነው እንጂ የህዝብ ጥያቄ አይደለም፣ የዲያስፖራ አባላት ወደ ወልቃይት መጥተው ቢመለከቱ የህዝብ ጥያቄ ትምህርት ቤት፣ መብራት፣ መንገድ መሆኑን እንጂ ሌላ ለመሆኑን ይረዱት ነበር ማለቱና የወልቃይት የማንነት ጥያቄን ማሳነሱ በርካታ ዜጎችን ያስቀየመ መሆኑ ታውቋል። ከዚህ በላይ የትግራይን ህዝብ ብቻ አውጥቶ እናንተ ወርቅ ህዝብ ናችሁ በማለት ቀደም ብሎ የወያኔ ቁንጮና አረመኔው መሪ መለስ ዜናዊ የተናገረውን መድገሙ ለሌሎች ህዝብ ያለውን ንቀትና የዝቅተኛነት ስሜት ይገልጻል የሚሉ በርካቶች ናቸው። የኢትዮጵያ ህዝብ ሁሉም ወርቅ ነው በማለት ፈንታ አንድ ብሔረሰብ ነጥሎ ከሌላው የተለየ በማድረግ ያደረገው ጥረት ከወያኔ ቁጥጥር ስር ያልወጣ መሆኑን ያሳያል የሚሉ በርካቶች ናቸው። ግለሰቡ ሁለት በአዲስ አበባ ሚሊኒየም አዳራሽ የተሰጣቸውን የወያኔ ባንዲራና የአባይን ምስል የሚያውለበልቡ 25000 የሚሆኑ የወያኔ ካድሬዎች አባላትና ደጋፊዎች በተገኙበት ባደረገው ንግግር በተግባር እስኪውሉ አጠራጣሪ የሆኑ ተስፋዎችን ሰጥቷል። ከተናገራቸው መካከል የጸጥታው ተቋም የፖለቲካ መገልገያ እንዳይሆን እንደሚያደርግና ነጻና ርቱዕ ምርጫ እንዲካሄድ የሚጥር መሆኑ መግለጹ ይታወቃል። የወያኔ ባለስልጣኖች ስልጣን ከያዙ ጀምሮ የማይጨበጥ ተስፋ በመስጠት ህዝቡን ሲያታልሉ መቆየታቸውና በተቃራኒው ግን ህዝብን ሲያፍኑ ሲገድሉ መቆየታቸው የለመደባቸው መሆኑን የሚገነዘቡ ክፍሎች የአብይም ቃሎች በተግባር እስኪውሉ ድረስ ዋጋ የለውም እያሉ ይገኛሉ። በአሁኑ ወቅት ያስቸኳይ ጊዜ አዋጅ አለመነሳቱና አሁንም ዜጎች በብዛት መታሰራቸውና መገደላቸው የቃላት ጋጋታ ለውጥ ሊያመጣ እንደማይችል ያረጋግጣሉ ይላሉ። ከተለያዩ የጎረቤት ሀገሮች ተሰደው ወደ ኢትዮጵያ የመጡ ስደተኞች ቁጥር በመጋቢት ወር 917000 ደረሰ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ካወጣው ዘገባ ማወቅ ተችሏል። ከታህሳስ አጋማሽ እስከ መጋቢት አጋማሽ ባሉት 3 ወራት ብቻ ከ22000 በላይ የሚሆኑ ሰዎች ከደቡብ ሱዳን ከኤርትራ ክፍለ ሀገርና ከሶማሊያ ወደ ኢትዮጵያ ገቡ መሆናቸውን ዘገባው ጠቅሶ አነስተኛው ነው የርዳታ መጠን ለማስተካከል ከ650 ሺህ ስደተኞች ላይ የራሽን ቅነሳ መደረጉና ችግሩን ለማስወገድ የ80 ሚሊዮን ዶላር እርዳታ ከረጂዎች የተጠየቀ መሆኑን ገልጿል። በተያዘ ዜና በግጭትና በድርቅ ምክንያት በኢትዮጵያ ውስጥ ቤት ንብረታቸውን ጥለው የተፈናቀሉ ዜጎች ቁጥር ከ2 ሚሊዮን በላይ እንደሚገመትና ተፈናቃዮቹ በከፍተኛ ችግር ውስጥ የሚኖሩ መሆኑን በተደጋጋሚ ተገልጿል። በአዲስ አበባ ባምቢስ ተብሎ የሚጠራው የምግብ ግሮሰሪና የሌሎች ሸቀጣሸቀጦች መሸጫ ሱፐርማርኬት በገንዘብ ምንዛሪ እጥረት ምክንያት ለመዘጋት እየተቃረበ መሆኑን የግሮሰሪው ባለቤት ሪፖርተር ለተባለ አፍቃሪ ወያኔ ጋዜጣ መግለጫቸውን ተዘግቧል። ላለፉት 67 ዓመታት በስራ ላይ የነበረው ባምቢስ የተባለው ተቋም ባለቤት ለጋዜጣው በሰጡት ማብራሪያ አብዛኞቹ ደንበኞቻቸው የውጭ አገር ዜግነት ያላቸው ነዋሪዎች መሆናቸውን ጠቁሞ ከአመት በፊት የጠየቁት የውጭ ምንዛሪ እስካሁን ባለመፈቀዱ ምክንያት እንደ ልብ ዕቃ ለማስመጣት አለመቻላቸውን ተናግረዋል። ከዚህ በተጨማሪ ከውጭ የሚመጡትን የምግብ ዕቃዎች ለማስመርመር የምግብ የመድኃኒትና የጤና ክብካቤ አስተዳደርና ቁጥጥር ባለሥልጣን የተባለው ተቋም ከፍተኛ ወጪ የሚጠይቃቸው መሆኑን ተናግረዋል። በዚህ ምክንያት ሥራውን ለመዝጋት እየተቃረቡ መሆኑን ለጋዜጣው ገልጸዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ባለፈው ሚያዝያ 1 ቀን 2010 ዓ.ም በመቋዲሾ አውሮፕላን ማረፊያ ከተባበሩት አረብ ኤሚሬት የመጣ 9.6 ሚሊዮን ዶላር ገንዘብ የሶማሌ መንግስት በመያዙና በመወረሱ የተባበሩት አረብ ኤሚሬት ሶማሊያ ውስጥ ስታካሄድ የነበረውን ወታደር የማሰልጠን ተግባር ያቋረጠች መሆኑ ታውቋል። የማሰልጠኑ ተግባር የተቋረጠ መሆኑን የገለጸው የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር እሁድ ማታ ባወጣው መግለጫ ሲሆን በመግለጫው በአውሮፕላን ጣቢያ ላይ ገንዘብ መያዙን አውግዞ ሁለቱ አገሮች አድርገውት ከነበረው ስምምነት ተቃራኒ እርምጃ ነው ብለዋል። ካለፉት 5 ዓመታት ጀምሮ የተባበሩት አረብ ኤሚሬት በርካታ የሶማሌ ወታደሮችን ስታሰለጥን የቆየ ሲሆን የሶማሌ መንግስት ቀደም ብሎ ወታደር የማሰልጠን ተግባር እንድታቆም መጠየቁ ይታወቃል። ባለፈው ዓመት የሶማሌ ምርጫ ሲካሄድ የተባበሩት አረብ ኤሚሬት ባለስልጣኖች ድምጽ ለመግዛት ገንዘብ ሲረጩ ቆዩ መሆናቸውም የተባበሩት መንግስታት ድርጅት ምንጮች ገልጸዋል። 3 የኬንያ የምርጫ ቦርድ ኮሚሽነሮች ስራቸውን የለቀቁ መሆናቸውን አስታውቀዋል። ኮሚሽነሮቹ ስራቸውን የለቀቁበት ምክንያት ቦርዱ የማይሰራ አካል መሆኑንና ሊቀመንበሩም ችሎታ የሌለው በመሆኑ ነው ብለዋል። ስራቸውን ከለቀቁት 3 ኮሚሽነሮች ውስጥ ምክትል ሊቀመንበሯ የሚገኙበት ሲሆን 3ቱም በሰጡት የጋራ መግለጫ በማናለብኝነት በሚሰጥ ትዕዛዝ ምስጢሮችን በማባከንና የግል ፍላጎቶችን ለማሟላት በሚደረግ ጥረት ተቋሙ በአግባቡ ስራውን ሊያከናውንና ኃላፊነቱን ሊወጣ አልቻለም ብለዋል። የኮሚሽኑ ሊቀመንበር በጉዳዩ ላይ እስካሁን የሰጡት ሐሳብ የለም። ባለፈው ዓመት የተደረገው ምርጫ የኬንያ ጠቅላይ ፍርድ ቤት የምርጫ ቦርዱ የሥራ ጉድለት መሆኑን ጠቅሶ ምርጫው እንዲሻር ያደረገ መሆኑ ሲታወቅ፣ በምትኩ የተካሄደውን ድጋሚ ምርጫ ቦርዱ በማስተካከል አላደረገበትም በማለት የተቃዋሚው መሪ ሳይሳተፉበት የቀሩ መሆናቸውም ይታወቃል። ለዛሬ ያለን ዜና በዚሁ ተጠናቀቀ። I'm gonna go.
ጮሌነት ሲበዛ ለውድቀት ይዳርጋል። እጅግም ስለት ይቀደላፎት እጅግም ብልሃት ያደርሳል ከመውት ይላሉ የአገራችን አዛውንት። ብዙዎች አዋቂ የመሰላቸው መለስ ዜናዊ ተራጮሌ ነበር። ሙጢ ከወደ አፉ ፈጠን ዋሾ ቃላት ደርዳሪ ዛሬም የገሌ ንግግሩ ሲያምር ሲጣፍጥ የሚሉ ተላሎች አሉ። የፖለቲከኞችን ንግግር ማመን ራስን ማታለል ነው ከተባለ ዘመን አልፏል። ፖለቲከኛው ድልድይ እሰራለሁ ብሎ ቃል ሲገባ ወንዝ እኮ የለንም ቢሉት ወንዙንም አመጣለሁ አለ ይባላል። ወያኔ ራሱ ባጠነጠነው ሴራ ተተብትቦ ሳይወድ በግድ ተለጣፊውን ጊዜ ሳይሰጥ አጋልጦታል። የመቀሌው ቧልት ወያኔ የተጠለፈበት ነው። ወያኔ በህዝብ አመስ ተወጥሮ ወደ ውድቀቱ ሲያመራ የነበረው ወያኔ ፈልጎ ደመቀ መኮንንና ሽፈራው ሽጉጤ ሳይቀሩ ታሽተው ነበር። የኦዴድ አመራር አባል ሰላይና ሌተና ኮሎኔል የሆነውን ግለሰብ ሰየመ። ይህን እቅድ በስራ ከመዋሉ በፊት የወያኔ የሐሰት ፕሮፓጋንዳ ክፍል ሰውየው በወያኔ የተጠላ ነው፣ ለውጥ ፈላጊ ወጣት ነው፣ አባዱላም ጠምዶታል፣ የኦጋዴን ተለጣፊዎችም አይወዱትም፣ እናቱ ክርስቲያን አማራ፣ አባቱ ኦሮሞ እስላም፣ ሚስቱ እንዲህ እንዲያ፣ እሱም ጴንጤ ክርስቲያን ወዘተ በሚል ብዙ ተሰራጨ። እንደተጠበቀውም ሰውየውና ድርጅቱ ከወያኔ ጉያ ሲወጡ የታያቸው ብዙ ሆኑ። ልደቱ ክህደቱን እስከ ወር እስር ወስደው እንዳሻሻጡት ብዙዎች ረስተዋል። ሰውየው ለፈሰሰው ደም ተጠያቂና የወጣለት ወያኔ ነው ብለን በማስጠንቀቃችን ብዙ ግዘት አደረሱብን። ሰውየው ምንም ስልጣን የለውም፣ ስልጣን አሁንም በወያኔ እጅ ናት ብንልም አዳማጭ ብዙ አልነበረም። የለመደባቸውን በክህደት የቆሸሹ ምሁራን ከዚህ ከዚያ ከገማ ጉድጓዳቸው ብቅ ብለው ለሰውየው ጊዜ ስጡት፣ ስልጣንም በእጁ ይግባ ማለትን ተያያዙት። ህዝባችን ደሙን የገበረው ላስመሳይ ስልጣን ለማሰጠት ይመስል፣ ህዝባችን የታገለው ከወያኔ አዲስ ሹመኛ ለማግኘት ይመስል፣ ህዝባችን ያን ሁሉ ህይወት አሳልፎ የሰጠው ወያኔ እንዳለ ቆይቶ ከወያኔ ፍርፋሪ ለመቃረም ይመስል። ቀደም ብለን ስናስረዳ እንደቆየነውም ሰውየው ደግ ለውጥ ፈላጊ ነው በሚለው ላይ ሙሉ ጥርጣሬ ቢኖረንም 27 ዓመታት በላይ የወያኔ አገልጋይ ነበርና ተቃውሞችን የሚመለከተው ሿሚውን ወያኔን ነው። ወያኔ ዘረኛ፣ ጸረ ኢትዮጵያ፣ ጸረ ህዝብ አምባገነናዊ ቡድን ነው። 27 ዓመት ሙሉ ያሳየው ለውጥ ቢኖር ከገማ ወደ ገለማ መሸጋገርንና ህዝባችንን በገፍ መፍጀት ነው። ከማንም ቢሆን ማን ስልጣን ለቅንጣትም ሊካፈል ፍላጎት የለውም። ስለዚህ አዲስ ሹም የፈለገው ሊያሰራውና የህዝብን ድምጽ ሊሰማ ፍላጎት ሊያሟላ ሳይሆን ይህን ግለሰብና የራሱን መሰሪ ቅስቀሳ ተጠቅሞ የህዝቡን አመጽ ለማቀዝቀዝና ለማስቆም ነው። በዚህ የተወሰነ ድል አግኝቷል፣ ብዙ የሚቆይ ባይሆንም። በዚያው ልክ ግን የወያኔ ካድሬዎችና ደጋፊዎች በተለይ በትግራይ ያሉት የወያኔን ቅስቀሳ እንደ ሀቅ ወስደው ደብረ ጽዮን በምርጫ ሁለት ድምጽ ብቻ አገኘ የሚለው የወያኔ ቧልት ሀቅ መስሏቸው ወያኔ የሌሎችን ለማደናገር ስለ አዲስ ሹም ያጠነጠነው ቅስቀሳ ሁሉ እውነት ነው ብለው አምነው በመሪዎቹ ላይ በመቀሌም በሌሎች የትግራይ ከተሞችም ወቀሳን አምጥተው ድንጋጤን በማሳየታቸው አባይ ጻህዬ ሁሉም በቁጥጥራችን ስር ነው ካመለጠም እንገነጠላለን ያለውም አላረካ በማለቱ አዲሱን ሹም ወደ መቀሌ አምጥተው ማንነቱን በግልጽ ለወያኔዎች ሁሉ በትግርኛ ተናግሮ እንዲያሳይ አደረጉ። ንግግሩም ለገሰ ቢሄድ ለገሰ መጣ እንዳልነው ከዚህ በፊት ጮጮ ቢገለብጡት ጮጮ ሆነ። በሐሰት ወሬ ሽቶ ሊቀቡትና ወያኔያዊ ጠረኑን ሊሸፍኑለት የተቃጣለት ሹም ያው ወያኔነቱን በግልጽ አሳያቸው። ጌታውን የህዝብ ጠላት መለስ ዜናዊን ማድነቅ ብቻ ሳይሆን እንደ ሟቹ ዘረኛ ትግሬው ወርቅ ዜጋ መሆኑን አወሳል። ከኋላው ቆሞ ይቆጣጠር የነበረው በሐቅ የሥልጣን ባለቤት ደብረ ጽዮንም ልቡ እንደሞቀ መገመት አላቃተንም። በትግራይ ወያኔ ለወያኔ ታግሎ መባጀቱ በራሱ በወያኔ እየታመነበት አንድም በትግራይ የተሰዉትን በርካታ የትግራይ ተወላጅ ኢሃፓዎች ለመጥቀስ አቃተው። ይህ ነው ታዲያ ሁሉን እስረኛ በተለይም በትግራይ ጉድጓድ ያሉት ኢሃፓዎችን የሚለቀው? ምን ለውጥ ታየ ከንግግሩ? ዜሮ የዜሮዎች ጉንጭ አልፋ የሰለቸ ራስ ሙገሳ ለወያኔ። በመቀጠልም ወሳኙን የወልቃይት ጥያቄ በባዕድ ነዋሪ ዜጎች የቆሰቆሱት ችግሩ ግን የዳቦ የመብራትና ውሃ ነው በሚል ደፍኖት አለፈ። ወልቃይት ጠገዴ በዚህ መልክ ከታዩ ማን ለሱዳን የተሰጠውን የቋራ መሬት ሊያስመልስ ሊነሳ? ታስረው ለተፈቱ ትግሬዎች ያነበነበው ሹም ስለ ሌሎች እስረኞች ሊያወሳ አልፈቀዱለትም አላነሳምም። ቀደም እንዳልነው ነግ አዋጁን ሰረዘ ብለው ዳግም ሊነግዱበት አሜሪካም ሰርዙ ብሏቸዋልና ዝግጅት አላቸውም ተብሏል። ሹመኛው ወዲያውኑ እንደ ወያኔ በውጭ አገር ያሉ ኢትዮጵያውያንን ሊነቅፍም ሞክሯል። ውሻ በበላበት ይጮኋል። የውሻው ባለቤት ደግሞ የኢትዮጵያ ሕዝብ ሳይሆን ያው ወያኔ ነው። ዘፈኑ ያው ችኮ ነው፣ ዘፋኙ ግን ተቀይሯል። አሁን ያለንበት ሁኔታ ላይ የደረስ ነው በቆራጥ ተገላው። ባምቦ፣ ሬቻ፣ ወልዲያ፣ ጎንደር የደም ግብር የከፈሉትን ወገኖች ልንረሳቸው አንችልም። እነሱንም የሚረሱና ለወያኔ ሴራ ሰለባ ሊሆኑ የተነሱት መብዛታቸውን በጊዜ መረዳት አለባቸው። የህዝብ ትግል ግቡ በወያኔ ቁጥጥር ስር አንዱን ተለጣፊ በሌላ ተለጣፊ ለመተካት አይደለም። ለወያኔም የተጨበረበረ ምርጫ ድጋሚ ትርኢት ዝግጁ ሊሆንም አይደለም። ሁሉን አቀፍ ሽግግር የተባለውንም በወያኔያዊ የድርድር ቀልድ ሊተካም አልነበረም አይደለም። ደማችን ለምን ፈሰሰ? የወያኔን ስርዓት ለመጣል። አዲሱ ሹም ከአማራም ከኦሮሞም ተወለደና ታዲያ ምን ይጠበስ? የኦሮሞም የአማራም ጠቅላይ ሚኒስትሮች ተመላልሰውብናል። ምን ፈየዱ? ያው ለወያኔ አገለገሉ እንጂ ምንም ጥቅም አልሰጡም። ዋናው ጉዳይ ማን ስልጣን ይዟል ነው። ቁም ነገሩ ማነው አዛዥ ናዛዡ ነው የሚለው ነው። አዲስ ሹም ሳይሆን እነ ወያኔ ናቸው። የወያኔ ተለጣፊ ከወያኔ እኩልም ሆነ የበለጠ ስልጣን ሊኖረው መታሰብ የለበትም። ቆሞ አይን ከፍቶ መቃዠት ያሰኝብናል ማለት ነው። ይህ ሁሉ ሳይሆን ቀርቶ ወያኔ በውድ ስልጣኑን ሊለቅ ከተነሳ ከተዘጋጀ ደግሞ አርጎት ነው አናይመቻልን ነው የምንለው። ግን የሀገራችን ተጨባጭ ሁኔታ ሲያስተምረን የቆየው ነጋጠባ በእንዲህ አይነት ቅዠት ተጠምደን የመከራና የደም ግብር መክፈላችን እንዳይቀጥል ነው። ይህን ካልን ዘንዳ ለአዲስ ጠቅላይ ሚኒስትር ጊዜ ያልሰጠውና ወር ሳይሞላው ያጋለጠው ወያኔ ነው። የራሱን ህዝብ ሊያረጋጋ ወርቅ ዜጋን አትስጉ፣ አሁንም የበላይነት በእኛ እጅ ነው ለማለት፣ በእብሪት ደግሞ አማራውና ኦሮሞውን ግፋችን ይቀጥላል ብሎ ለመጨፈርም ነው። የወያኔ የህዝብን መናቅ ጠባይም በግልጽ ይንጸባረቃል። ማታለል እችላለሁ ብሎ መወጠር ነው። በአንዳንዶቹ ላይ ሰርቷልና ሙሉ በሙሉ ከሽፏል የምንለውም አይደለም። ግን መክሸፍ ያለበት ሴራና ድፍረትም ነው። የምናከሽፈው ደግሞ ትግላችንን በመቀጠል እንጂ በማቆም፣ አንድነታችንን በወያኔ ላይ በማጠናከር እንጂ በመከፋፈል አይደለም። የወያኔን ሴራ ማርከሻው ትግልን አፋፍሞ መቀጠል ነው። ትግላችን ጸረ ወያኔ ነውና ሆኖም መቀጠል ያለበት ነውና ከራሱ ከወያኔ መፍትሄ መጠበቅ ወደ ኋላ ተመልሶ መጃጃል ነው። የኢትዮጵያ ህዝብ ደግሞ ስህተቱን እንዲደግም መጠበቅ የለበትም። ለግል ስልጣን የሚቋምጡም ህዝብን የሚወክሉ አለመሆናቸው ላይ ምንም ጥርጥር የለንም። ስደት ሰለቸን እንደሚሉት ጭቆናም ዘረኝነትም ሰልችቶናል፣ ጠልተነዋል ይላል ህዝብ። በአቋራጭ ትግሉን ሊያጥፍም ዝግጁ አይደለም ነውና ትግላችን ይፋፋም ትኩረታችን የህዝብ ሁሉ አመጽ ለማጠናከር መሆን አለበት ኃይለ ማርያም ቁጥር 2 ይፈይድ ይሆን ብለን ለሰኮንድም የምንጨነቅበት ሊሆን አይችልም ቃል ረክሶ ባለበትም በተራ ዲስኩር አንደናገርም ካልታዘልኩ አላምንም ከመሆኑም በላይ የሚያዘላቀም ያለው ወንድ ከወያኔ ጎራ ይመጣል በሚል አንጠብቅም ጸረ ወያኔ ትግላችን ተፋፍሞ ይቀጥል ሰማዕትን በቀጣይ ትግል እንዘክር
ቡና ረከቦት እስከ ኢንተርኔት የዘለቀ የወሬ ሱስ ህብረተሰቡ ከአጓጉል ልምዱ እንዲላቀቅ በርካታ ትግሎች ተካሂደዋል ሆኖም ግን መልኩን እየቀያየረ በየጊዜው ስለሚከሰት ልምድና ተመክሮ ከርሞ ጥጃ ሆኖ ከመሻሻል ይልቅ ወደ አስጠያፊ ጠባይነት እየተቀየረ መምጣቱ እየተስተዋለ ነው በቀድሞ ዘመን የቡና ስርዓት ላይ የሚደረግ ጨዋታ ሐሜትን እንደ ቁም ነገር ያስፋፋል ተብሎ ነበር የሚወቀሰው ምንም እንኳን ማህበረሰባዊ ግንኙነት የሚያዳብር ኢንፎርሜሽንን የማስተላለፍ ጥቅም ያለው ቢሆንም ጊዜን በአግባቡ ላለመጠቀም ምክንያት ሆነ ተብሎም ይነቀፋል ያ ሁሉ አልፎ አዲስ ትውልድ የተጠበቀው አዲስ አስተሳሰብን ይዞ ብቅ ይላል ተብሎ ነበር እንደ ዘመኑ ያልተለወጠ አስተሳሰብን ለማየትና ለማድመጥ አይደለም እርግጥ ነው ወያኔ የሚባል ርኩስ መንፈስ እንደ አልቅት በዝብላይ ተጣብቆ ደም እየመጠጠ እንዳለ የሚዘነጋ አይደለም ይህ የአጋንንት ቁራጭ የሆነ ወያኔ የሚሉት ጉድ ትውልዱን በተለያየ መልኩ ከባህሉ እንዲርቅ ለማድረግ ሲጥር ቆይቷል አንዳንድ ተከትለው የነጎዱ ቡክኖች ቢኖሩም አልቀበል ብሎ ሃይማኖትንና ባህሉን ጠብቆ ግብግብ ገጠመው ወጣት ቁጥር ቀላል አይደለም ወያኔ መርዙን ለማሰራጨት የመረጠው መንገድ ቴሌቪዥንና ራዲዮ ጣቢያዎችን በቁጥጥር ስር ማዋል ነበር። በዚህ ምክንያት አንዳንድ ፕሮግራም አቅራቢ ተብዮች ልክ እንደ አለቃቸው እንደ ወያኔ በአስተሳሰብ ኋላ ቀር መሆናቸውን እየመሰከሩ ይገኛሉ። በ21ኛው ክፍለ ዘመን የመሳፍንት አገዛዝን ካላመጣው ያለ የሚውተረተረው ወያኔ በቆራጥ ኢትዮጵያውያን ወጣቶች እንደተፋጠጠው ሁሉ እነዚህም ጋዜጠኛ በሉን የሚሉ አምረቶኞች ሊነገሩ ይገባል። በመጀመሪያ በአዳዲስ ዘመን ውስጥ መፈጠር ዘመናዊ አያስብልም። ዘመናዊ የሚያደርገው በአስተሳሰብና በፈጠራ ክህሎት የበለጸጉና የሰለጠኑ ሆኖ መገኘት ነው። ዘመናዊነት የአንድ ማህበረሰብ እምነት የፈጠረውን ባህል ማናናቅ አይደለም። ማክበርና መለወጥ ያለበት ቆንም ከማህበረሰቡ ጋር ሆኖ መለወጥ እንጂ በማህበረሰቡ እሴቶች ላይ ማማገጥ ተገቢ አይሆንም። በኢትዮጵያውያን ዘንድ የተለመደና የተከበረ ባህል አለ። ይህም ለምሳሌ እናትና አባት በልጃቸው ፊት ስለ ወሲብ አያወሩም፣ እርቃናቸውን ተጋልጠው አይታዩም። ይህ አይነቱ የቆየ ልምድና ባህል ዛሬ የተገኘ ሳይሆን ከአዳምና ሔዋን ጀምሮ ያለ ሀፍረትን መከለል የተለመደ ነው። ያለ እድሜ ክልል ያለ ችሎታ መደባለቅን እንደ ስልጣኔ የሚቆጥር ወያኔ ብቻ ነው። አገዛዞችን ተከትለው ማህበረሰቡን በንቀት የሚመለከቱና ህዝብ የማይፈልገውን ነገር በድፍረት እየተናገሩ ያሉ ውሎ አድሮ ከህዝብ ቅጣት አያመልጡም። ከመብትና ከስልጣኔ እንዲቆጠርላቸው የሚፈልጉ ካሉ በጆርናሊዝም ስም የተሰለፉ ዋልጌዎች ናቸው። ሁሉም ነገር ገደብ አለው። ገደቡን ሲያልፍ ማስጠየቁ የማይቀር ነው። ምንም እንኳን ወያኔ የህዝብን ባህል አልባነት ለዓላማው ቢፈልገውም እሱን ተከትሎ የሚያናፍሰው ሁሉ ሀገርን ከማጥፋት ወንጀል ተባባሪ መሆኑን ሊያውቀው ይገባል። ስልጣኔ በዘመን የሚለካ ከሆነ የድሮቹ ዘመናት የስልጣኔ ምንጮች ነበሩና ስልጡን ህዝብ የኖረባቸው ናቸው ማለት ይቻላል። አጼ ቴዎድሮስ ከመለስ ዜናዊ የተሻለ ስልጡን እንደነበሩ የሚያሳየውን ህዝቡን ለማቀራረብ እንጂ ለመለያየት አልሰሩምና ነው። የ50ዎቹና የ60ዎቹ ጋዜጠኞች ስለ ህዝብ መብት የሚሟገቱ በመሆናቸው ለአሁኖቹ አምሮ ተኛ ጋዜጠኞች የተሻሉ እንደሆኑ የሚታይ ነው። አምሮ መተኛትን የሚዋጉ ጋዜጠኞች እንደ መንግስቱ ገዳሙ አይነቶች ነበሩና አቶ መንግስቱ ገዳሙ ግርማዊ ጃንሆይ ማስተዋቂያ ሚኒስትርን እንደሚጎበኙ ሲሰማ ታጣፊ አልጋውን ቢሮ አስገብቶ ተኝቶ እያንኮራፋ እንደጠበቃቸው ይነገርለታል። ጋዜጠኝነትን ስራ ፈትነት ለመመስከር ማለት ነው። ያኔ ስንት ድንቅ የጋዜጠኞች በነበሩበት ዘመን ይህ አይነቱ ትችት ከነበረ የአሁኖቹ ምን ሊባሉ ይሆን? ሀገሪቱ ችግሮቿን ሁሉ ቀርፋ የተቀመጠች ይመስል ስለ ፊልም አክተሮች ሰርግና ልደት ዝነጣና አለባበስ ተጨንቆ በየቀኑ የሚሸረከተው ጋዜጠኛ ምን ሊባል ይሆን? ስንት በየጎዳናው ተጥለው በችግር የሚጉላሉ አዛውንትና ሕፃናት ላይ የማይዘግቡ ጋዜጠኛ ስለ መንግስት ምርታማነት ላውራ ሲል ምን ተብሎ ሊፈረጅ ይሆን? የሙያው ባልደረቦች በሰላ ሂሳቸው በመንግስት እንደ ባላንጣ ተቆጥረው ዘብጥያ ሲጣሉ ያየ አንዲትም ነገር ላለመተንፈስ የማለ የሚመስለው ጋዜጠኛ እንዴት አድርጎ በዚህ ሙያ አባልነት ሊፈረድ ይችል ይሆን? አንዲት ሴት ልጇን አርዳ ቀቅላ በላችው ብሎ የሚዘግብ ጋዜጠኛ የሙያውን ክብር ማዋረዱን እንጂ የእሱን ዘመናዊነት፣ የዜናውን ትምህርታዊነት፣ ግልጥነትና በሳልነት አያሳይም። ይህ አይነቱ ድርጊት ወንጀል በመሆኑ የሚመለከተው ክፍል የሚያየው እንጂ በሰው አእምሮ ውስጥ የሚያሳድረው መጥፎ ሁኔታ ስላለ በአደባባይ እንደ ዜና ቆጥሮ የሚያወሩት አይደለም። ይህን መሰሉን ወሬ በማውራት ስልጡን የሆኑ ከመሰላቸው ተሳስተዋል። ይልቁንስ በከፈቱት ላንቃቸው መሃል የሚከፈተው ሌላ በር አንጎላቸውን ያሳይባቸዋል። ታዲያ በስልጡን አስተሳሰብና አመለካከት ያለፈው ዘመን ሰው ከአዲሱ ያንሳል ወይም የዘመን ርቀት የኋላ ቀርነት ምልክት ነው ብሎ ማለት እንደምን ይቻላል? በስልሳዎቹ ውስጥ የነበረው ተማሪ ትምህርቱን መስዋዕት አድርጎ ለህዝብ ሲል መታገሉ አሁን ካለው ትግልን ሸሽቶ ትምህርቱን ለግል መወጣጫ ለማድረግ ፈልጎም እንኳን ሳይሳካለት ሲቀር በስራጥነት እየተንገላታ ከመታየው ጋር አንጻጽሮ የትኛው ዘመን ተማሪ ትምህርቱን አርቆ የማያመሳሪያ አደረገ ማለት ይቻላል። አዲስ ዘመን የስልጣኔና የእድገት ሆነ ወይስ የድንቁርናና የኋላ ቀርነት? ስለዚህም ስልጣኔ በስራ እንጂ በዘመን አይለካም። በእርግጥ ከተልባይ ተገኘ ሰሊጥ አብሮ ይወቀጥ አይባልም። የሚመለከተው የውያኔን ፕሮግራም ያዋጣል ብለው በስራ ፈጠራ ሳቢያ የሆነ ያልሆነውን ለህዝብ የሚጠቅምና የማይጠቅመውን ለይቶ ማወቅ የተሳናቸው ነው። አንድ ዘመን ሙሉ በሙሉ የሱልጣኖች ወይም የደንቆሮች ሊሆን አይችልም። በሁሉም ዘመን ውስጥ ሁሉም አይነት ይኖራል። ለማወቅ ለታደለ ከስተቱ በመማር ላልታደለ ደግሞ ከነ ስተቱ ለመቀበር ህይወት እድሉን ነፍጋ አታውቅም። ድል ለኢትዮጵያ ህዝብ።
አመን አንገት ዘፈን አንቀር አለ ነገር አረሱት ይውኛል ያው መራመድ አረሱት ይውኛል የመተማመረ ጃርማች ወልመረት ያው እኛ ነታ
ተናገሪ አገሬ እባክሽ ተናገሪ አንቺ እናታለ ስብናን ተላብሰሽ እንደሰው መስክሪ አንቺ እናታ አገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳይ ሁላ እጁን ጠረገብሽ ተናገሪ አንቺ አገሬ እባክሽ ተጣሪ ከርሰ ማጽንሽን ወለል አርገሽ ገፍተሽ ተጣሪ ምድሪቱ ድምፅሽን ከፍ አርገሽ ተነሱ በይና ቀስቅሽ ጥሪያቸው እኒያን አላፍ አርበኞችሽ ውስጥ ያስተኛሻቸው እስላም ክርስቲያኑ ባርነትን ጠልተው ፋሽስትን ተጋፍተው መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ሕዝብ ተምሳሌ ላረጉሽ በደም ባጥንታቸው ኢትዮጵያ ላስባሉሽ እባክሽ ጥሪያቸው ድምፅሽን ከፍ አድርገሽ የሰማዕታት ያለህ አዎ የሰማዕታት ያለህ ብለሽ ጮክ አድርገሽ እኛን ወራርም ቆራርጠው ከጉድጓድ ጣሉ ያለምን ጥቁር ሕዝብ አንገት ቀና ያስባሉ እና አብርሃም እንደ ቦጫን በላይ ዘለቀ ባልቻ አባ ነፍሶ ሙሉ እንደታጠቀ ጩህና ተጣሪ ደጃች አህመድ ወንዱን ገረሱ ዱኪና ሀብተ ጊዮርጊስ ደናግዴ ከነዝናራቸው እንዳያዙ ጎራል የጣይቱ ያለ አዎ የጣይቱ ያለምዬ ምኒልክ አሉላ አባ ነጋ ዘራ አይደረስ ብለሽ ጩህና ተጣሪ ኃይለ ማርያም ማሞ ባልቻ አባ ነፍሱን ድምፅሽን ከፍ አድርገሽ አዎ እባክሽ ጥሪያቸው ያን ያላጸዷቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልተራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅሎ ሆኗል አገራችን ወያኔ በሚስም ትግራይ ውስጥ መሽገው የባሪያውን ስራት ድጋሚ መልሰው እየተፈነጉ ያንዱን እጅ ካንዱ አንገት እየገረፉ የሰው ልጅ እንደ ከብት አቤት አንቺ አገር ምን አይነት ሰው ፈጠርሽ ወያኔ ሉ ሰይጣን ሰው በእሳት አጋይቶ የሚያሸት እንደታ እናንተ ጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀሩ እኛ ለኛ አልሆንም ሰማታት ይጠሩ እኛማ ዘረኞች ሰልቦን ወኔያችን ተጋልጦ ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅ እግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዮ ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናሪዎቹን በጀርባችን አዝነን ደማችን ይፈሳል ጧትና ማታ በቁም ተቀጥቅጠን እናም ተናገሪ አንቺ አገር ከርሰ ማጠንሽን ወለል አርገሽ ከፍተሽ ተጣሪ ምድርቱ ድምጽሽን ከፍ አርገሽ ተነሱ ወይና ቀስቅሽ ጥሪያቸው እኛን አላፍ አርበኞችሽ ውስጥ ያስተኛሻቸው ተጣሪ አንቺ አገር
ይህ በማስከተል የምትሰሙት አተታ ለመጀመሪያ ጊዜ በፍኖተ ዴሞክራሲ የተላለፈው መጋቢት 20 ቀን 2010 ዓመተ ምህረት ነበር። ስልጣን አሁንም በጸረ ኢትዮጵያ ኃይሎች እጅ ነው። ስንል እንደቆየነው የወያኔ ጭፍሮች አዲስ ጠቅላይ ሚኒስትር መጣ በሚል ለውጥ እንደተደረገ አስመስለው ለማቅረብ ደፋቀናውን ተያይዘውታል። ዶክተር ኮሎኔል የኦህዴዱ አባል ተአምር ሊያመጣም እየጠበቁት ነው። ጥያቄው ሰውየው ለውጥ ይፈልጋል አይፈልግም ሳይሆን የቆየ ማንነቱን ሳንዘነጋ ስልጣን እውን በማን እጅ ናት የሚለው ነው። በአዴኖች ተለጣፊዎች በወያኔ በተሰጣቸው እዝ መሰረት ኦህዴዱ ጠቅላይ ሚኒስትር ይሁን አሉ እንጂ ለወያኔ ታዘዙ እንጂ ከወያኔ ተለይተው አልቆሙም። ወያኔ ደግሞ አወናባጭ ኦርኬስትራውን አስጭሆ ግለሰቡን የሾመው ከኃይለ ማርያም የተሻለ ወይም የተለወጠ ሚና ይኖረዋል በሚል አይደለም። ስልጣን ቀደም እንዳየነው አሁንም በወያኔ እጅ ነው። አገረገዥ ተሹሞ ምክትሉ ትግሬ ሲደረግ ያው አገረገዡ ወያኔ መሆኑን አይተናል። ለይስሙላ አምባሳደር የሚባሉትም በትግሬው ቆንስል ወይም አንደኛ ጸሐፊ የሚታዘዙ መሆኑንም አይተናል። ስለዚህ ወያኔ ስልጣን እስከያዘ ማን ተሾመ ተሻለ ምንም ለውጥ የለም። የኢትዮጵያ ዋናው መወገድ ያለበት ችግር ወያኔና አገዛዙ ነው። ወያኔ እስካልተወገደ መፍትሄ የለም። ምን መደረግ አለበት ከተባለ ሸብር ረቡን ትቶ የሚከተሉትን እርምጃዎች በአስቸኳይ መውሰድ ያስፈልጋል። ሁሉንም የፖለቲካ እስረኞች መልቀቅ፣ ደብዛቸው ስለጠፋውም ዝርዝር ገለጻ ማቅረብ፣ የአስቸኳይ ጊዜ አዋጁን መሰረዝ፣ አጋዚ ጦር የተባለውን ማፍረስ፣ ዜጎች እንዲገደሉ ትዕዛዝ የሰጡትንና አገራችንን የዘረፉትን በቁጥጥር ስር ማስገባት፣ ሁሉን አቀፍ የሽግግር ጉባኤ መጥራትና የወያኔን ፓርላማ ማፍረስ፣ ህገ መንግስት ያለውን መሰረዝ፣ በሽግግር ተቋሙ መሰረት ህዝብ ድምጽ የሚሰጥበት ዴሞክራሲያዊ ህገ መንግስት ማርቀቅ። ወያኔ ስልጣን እስከያዘ ድረስ ከነዚህ እርምጃዎች አንዱም መወሰድ የሚችል አይደለም። የፖለቲካ ስልጣን ማለት ትርጉሙ የተሰወረብን አይደለምና ምን ማለት እንደሆነ ግልጽ ነን። አዛዥ ናዛዥ ማን ነው? ያፈነተ ቋሞችን የሚቆጣጠረው ማን ነው? ወያኔ እንጂ ማንም ሌላ ሆኖ አያውቅም። ዛሬም የተለወጠ የለም። የጠቅላይ ሚኒስትሩ ያው ቢወቅጡት እንቦጭ መሆን ሳይውል ሳያድር የሚታይ ጉዳይ ነውና ብዙ ጊዜም የምናጠፋበት አይሆንም። ህዝብ መጠንቀቅ ያለበት በተለይም የህዝብ ወገን መስለው የወያኔን ሴራ የሚያሻሽጡትን ነው። መደናገር አያስፈልግም። የተጀመረው ትግል ተፋፍሞ መቀጠል አለበት የሚለውን ጫና የምንሰጠውም ከዚህ የተነሳ ነው። መፍትሄው ከጠቅላይ ሚኒስትር ቢሮ ወይም ከቤተ መንግስት አይመጣም፣ ከህዝብ ትግል ድል እንጂ። ጥሪው ግልጽ ነው፣ ህዝባዊ አመጽ ነው። ስልጣን አሁንም ከህዝብ ተቀምቶ በወያኔ እጅ ነው። የጭፍሮቹ ሚና ጉልቻ መሆን ብቻ እንጂ የረባ የስልጣን ተካፋይ መሆን አይደለም። ፖለቲከኞችን የምንዳኘው የምንገመግመው ከቃላቸው ሳይሆን ከስራቸው ነው። በልፈፋ ደረጃማ ወያኔ ከድህነት አውጥቶናል፣ መብት አላብሶናል፣ አንድነታችንን ክብራችንን አስከብሯል። የፋሽስቱን ኮሎኔል ረጅም ዲስኩሮች ምንም ከተጨባጭ ሁኔታው ጋር የማይዛመዱ ማስታወስም ተገቢ ነው። ትግላችን ሙሉ በሙሉ ሊያሟላው ያልቻለው የህብረት ትግል ጥያቄ በመጀመሪያ ደረጃ ምላሽን ጠያቂ ነው። ታጋዮችና ህዝብ ትግሉን አስተባብሮ ለመቀጠል ለማፋፋም ወስነው መቀጠል አለባቸው እንጂ እስቲ ዶክተር ኮሎኔሉ ለውጥ ያመጣ ይሆን ብለው መጠበቅ መዘናጋት የለባቸውም። ስለዚህም ያለብን ግዳጅ ሰፊ የህብረት ግንባር በኢትዮጵያዊነትና ዴሞክራሲ መሰረት ላይ ማቆምና ትግሉን በሁሉም መስክ በትጥቁም በአመጹም መቀጠልና ወያኔን ከስልጣን ማስወገድ ነው። ከዚህ ድምዳሜና አቋም ሊያዛንፉን የሚጥሩት ሁሉ የወያኔ መሳሪያዎች እንጂ የህዝብ ወገኖች አይደሉም። ተጨባጭ ሁኔታ በቀና ተግባር ምኞት የሚቀየር አይደለምና በተጨባጭ ተግባር መመዘኛ መፈተኛ መሆን ይገባዋል። ወያኔ ፈቅዶና ሲሮ በራሱ ፓርላማ የሚያስወስነው ሁሉ ገና ከመነሻው ፉርሽና ባዶ ነው። ያው 27 ዓመት ያስለቀሰን ያደማን የግፍ አገዛዝ። በዚህ ላይ ጫና የምንሰጠው ወያኔ መቼም ቢሆን መች ከቶም የማይቀየር ጨቋኝ ዘረኛ በዝባዥ ቡድን መሆኑ ነው። በመሆኑም እንደገና ጥሪያችንን አድሰን አባሎቻችን በትግሉ ሙሉ ተሳትፎን እንዲቀጥሉና በስልትም እንዲያፋፍሙ ስንል፣ ተቃዋሚ ኃይሎች ደግሞ መለስተኛ ልዩነትን ወደ ጎን ትተው ህብረት ለመመስረት እንዲተባበሩን ነው። የወቅቱ ግዳጅ የለውጥ ጸር ለለውጥ ይቆማል ብሎ ከንቱ ጥበቃ ሳይሆን ክንድን አጠናክሮ ወያኔን መደቆስ ነው። የተወሰኑ ኃይሎችን ከህብረት ለማራቅ ሲሞከር የነበረው ሁሉ ውድቅ ከመሆኑ ባሻገር ለሀገርም ለትግልም የማይጠቅም መሆኑ ታይቷል። የናጅሬ ህብረት ጥረት ሐቀኛ ህብረትን ለማዘግየት ለማክሸፍ እንጂ እውን ህብረትን ለመመስረት እንዳይደለ አይተናል። የሻጥር መወገዝ መቆም አለበት። ይህ ከሆነ ከአገር ወዳድ ኃይሎች ጎጥ ዘር ከማይሉ ሊተባበሩና ለትግሉ ኃይል ሊሆኑ ይችላሉ። ሌላ አማራጭ የለም። ወደ ዋናው ጉዳይም ስንመለስ ስህተትን መድገም የሚጠቅም አይሆንም እንላለን። ኃይለ ማርያም የተሾመ ጊዜ ክቡር ጠቅላይ ሚኒስቴር እየጠበቅንህ ነው ለውጥ ታመጣ ዘንድ ማለት ብቻ ሳይሆን ምክርም ሊለግሱ የጣሩ ምሁሮችና የተቃዋሚ ቡድን መሪዎች ነበሩ። ወደ ውይይትም ይጠራናል ብለው የቃዡትን እዚህ መጥቀስ ባንፈልግም ጥቂት አልነበሩም። ከመነሻው ሰውየው ምንም ስልጣን የለውምና ቢፈልግም በመለስ የተመረጠው ታዛዥ ነፍሰ ገዳይ በመሆኑ ነው የሚለውን ወደ ጎን ትተን ምንም ሊያደርግ አቅም እንዳልነበረው እንደማይኖረው አሳስበን ነበር። ዛሬም የተለየ የለም። ከወያኔ ኮሎኔልና የጸጥታ ሹም የሚጠበቅ ለውጥ ባይኖርም ሰውየው ቢፈልግም መሳሳቱ ገብቶት ቢገኝም የስልጣን ቁልፍ የተያዘው በወያኔ ብቻ በመሆኑ ምንም የሚፈይደው የለም። በበረከት ስብሃትና በአባዱላ መባረር ወይም መታሰር ብቻ ነው አማራጩ። ሲበዛ ባህያ ይጫንም ነውና ህዝብ ያለፈውን ሁኔታ ሁሉ ሳይዘነጋ በዚያው መሰረታዊ ድምዳሜ መሰረት ከባብ እንቁላል መቼም እርግብ እንደማይወጣ በመገንዘብ ዋስትና የሚሆነውን አመጽና ትግሉን እንዲያጧጡፍ ይጠበቃል። ኃይል የህዝብ ነው። የህዝብ ኃይል ደግሞ የጋራ ጸረ ወያኔ ትግሉ ነው። ጸረ ወያኔ ትግላችን ሳይቋረጥ ይቀጥል። በትግላችን ወያኔን እናውድም። ሳራወያኒ የኢትዮጵያ ህብረት ይመስረት።
ከጨርቁ ምን አለን? ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ ያሉ ለእያንዳንዱ ማህበረሰብ ያከፋፈሉትም ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ ቢጫ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃገማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽዕኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያ ብቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሐቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አትንኩት ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው የተጠቀመበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስለላ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌዴራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዟዟረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያይ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርኪያ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ከወያኔ ባልተሻለ መልኩ የውጭ ተልኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ፣ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንዴም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የልምታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች፣ የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው ዓላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። ይህ ሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ቤተሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ቤተሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የውያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እንብርት ነው። የውያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን።
ሀገርና ሰንደቅ ነጻነት ከሌለ ቤሰርቶ ማረፍ ያሁሉ መክበድ የለ። ሰንደቅ ነች ሃይማኖት ዓላማ ነች እምነት አርማ የለይ ጌታ የለውም ነጻነት
and mama.